ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 17 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መጋቢት 17 ቀን 114 ቀን ሞልቷቸዋል። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። ዝግጅታችንን በእለቱ ዜና እንጀምራለን። በማስከተልም ሌት ከጅብ ቀን ከህዝብ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ አተታ እናቀርባለን። ውሎ አድሮ ሀቅ መውጣቱ አይቀሬ ነው በሚል ርዕስ ከዚህ ቀደም በፍኖተ ዴሞክራሲ ቀርቦ የነበረውን ጽሑፍ ካሰማን በኋላ በመጨረሻ ኢሃፓ በልሳኑ ዴሞክራሲያ በግንቦት ወር 2002 ዓመተ ምህረት አቅርቦት የነበረውንና አሁንም ወቅታዊነቱ ያልተለወጠውን እውነተኛ ምርጫ በህዝብ ትግል ይሆናል በሚል ርዕስ የቀረበውን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። አምነስቲ ኢንተርናሽናል መጋቢት 26 ቀን ባወጣው መግለጫ ባለፈው ህዳር ወር በአሸባሪዎች ተጠልፈው ተወስደው መዳረሻቸው የጠፋ 17 የደምቢዶሎ ዩኒቨርሲቲ ተማሪዎችን ለማስለቀቅ አገዛዙ የወሰደውን እርምጃ በአስቸኳይ ይፋ እንዲያደርግ ጠይቋል። በተለይም በአካባቢው የኢንተርኔትና የስልክ አገልግሎት በመቋረጡ ምክንያት የልጆቹን ወላጆችና ዘመዶች ጭንቀትና ጉዳት በጣም ከፍ አድርጎታል ብሏል። ከኮሮና ቫይረስ ጋር ተያይዞ ዩኒቨርሲቲዎችን ለመዝጋት የተወሰደው እርምጃ ቢደነቅም ተጠልፈውና ታግተው የሚገኙት 17ቱ ተማሪዎች ያሉበትን ቦታ በተጨባጭ ማወቅና ለማስለቀቅ አስፈላጊውን ተጨባጭ እርምጃ መውሰድ በአገዛዙ በኩል የግድ መሆን አለበት ማለት የተቋሙ ኃላፊዎች ተናግረዋል። አምነስቲ ያነጋገራቸው የተማሪዎቹ ወላጆች ልጆቻቸው ከተጠለፉ ጀምሮ ለቅሶ ላይ መሆናቸውን ገልጸው ልጆቹ ወደ ትምህርት ቤት የተላኩት የተሻለ ተስፋ ይኖራቸዋል በማለት ቢሆንም እስካሁን በህይወት መኖራቸውና ለመኖራቸው ባለማወቃቸው ሀዘናቸው እጅግ የበዛ የመረረ መሆኑን ገልጸዋል። በዓለም አቀፍ ደረጃ በከፍተኛ ፍጥነት እየተሰራጨ ያለው የኮሮና በሽታ በኢትዮጵያ ሰፋ ያለ ምርመራ ባለመካሄዱ ምን ያህል እንደሆነ በውል ባይታወቅም በአገዛዙ በኩል በቫይረሱ ተይዘዋል ተብሎ የተነገረው ቁጥር አሁንም 12 ብቻ መሆኑ ታውቋል። የቫይረሱ ወረርሽኝ በስፋት ከገባ በአዲስ አበባ የሚገኘውን የሚሊኒየም አዳራሽ የጤና አገልግሎት መስጫ አርጎ ለመጠቀም ዝግጅቶች እየተደረጉ መሆናቸውን የጤና ጥበቃ ሚኒስቴር ባለስልጣኖች ገልጸዋል። የተለያዩ ሀገሮች ወደ ኢትዮጵያ የገቡና በተዘጋጀላቸው ሆቴል የ14 ቀን የለይቶ ማቆያውን ገንዘብ መክፈል ያልቻሉ ወጫቸውን መንግስት ይከፍላል በማለት ባለስልጣኖች ቃል ቢሰጡም መክፈል ያልቻሉ ኢትዮጵያውያን በቦሌ መሰናዶ ትምህርት ቤት ውስጥ እንዲገቡ ተደርገው ከፍተኛ እንግልት የገጠማቸው መሆኑን ገልጸዋል። በተሰጣቸው ቦታ የምግብና የውሃ እጥረት ያጋጠማቸው ከመሆኑም በላይ የመጸዳጃ ቤትና የሳሙና ችግር ያለባቸው መሆኑን ለዜና ተቋሞች ተናግረዋል። ኮሮናው ቫይረስ በሽታ ምክንያት በአማካይ 270 ሚሊዮን ዶላር የውጭ ምንዛሬ ያስገኝ የነበረው የአበባ የውጭ ንግድ ከ80 ከመቶ በላይ መቀነሱም ታውቋል። የፋኖን እንቅስቃሴ ለመደምሰስ በርካታ የፌደራል ፖሊስ አባላት ወደ ጎንደር እየተንቀሳቀሱ መሆናቸውን የአይን እማኞች ተናግረዋል። ሰኞ መጋቢት 14 ለመጋቢት 15 አጥቢያ የጸጥታ ኃይሎች በሰሜንና ምዕራብ ጎንደር በፋኖ ላይ ውጊያ ከፍተው ማደራቸውንና በውጊያውም ቁጥራቸው ያልታወቀ ያገዛዝ ወታደሮችና የጸጥታ አባላት የተጎዱ መሆናቸው መዘገቡ ይታወሳል። የጎንደር ከተማ አስተዳደር በጎንደር የሚገኙ የፋኖ አባላት እስከ መጋቢት 20 እጅ ካልሰጡ እርምጃ የሚወስድ መሆኑን ማወጁ ይታወቃል። በሌላ በኩል የፋኖ አመራሮች የአማራው ህዝብ ጥያቄዎች በተለይም የወልቃይት፣ የራያ፣ የደራና የመተከል ወሰኖች ወደ ነበሩበት ሳይመለሱ ፋኖ ትግሉን እንደማያቆም አስታውቀዋል። በጎንደር ከተማ አስተዳደር አዘዞ ክፍለ ከተማ 873,900 ሐሰተኛ የአሜሪካ ዶላሮች መያዙን ፖሊስ አስታውቋል። አንድ ግለሰብ ከነ ግብረ አበሮቹ በጉዳዩ ተጠርጥሮ መያዙም ተነግሯል። ከሐሰተኛ ኖቶቹ ጋር ጌጣጌጦች፣ ማዕድናት፣ የቤተ ክርስቲያን ቅርሶች ተይዘዋል ተብሏል። የቀድሞ የነቀምቴ ከተማ የአስተዳደርና የጸጥታ ኃላፊ የነበረው ተሾመ ገነቴ ማንነታቸው ባልታወቀ ሰዎች ሐሙስ የተገደለ መሆኑ ተዘግቧል። ገዳዮቹ ማን እንደሆኑ ባይታወቅም በርካታ ባለስልጣኖችን በመግደል እንቅስቃሴ በማድረግ ላይ የሚገኘው አሸባሪው የኦነግ ሸኔ ቅርንጫፍና ራሱን አባሶርቤ ብሎ የሚጠራው ቡድን ነው የሚሉ በርካቶች ናቸው። በመጨረሻም ኦክስፋም የተባለው ዓለም አቀፍ እርዳታ ድርጅት ረቡዕ መጋቢት 26 ይፋ ባደረገው ዘገባ ያንበጣ መንጋ በኢትዮጵያ በተለይም በደቡብ ምስራቅ በኢትዮጵያ ሶማሊያ አካባቢ ከፍተኛ ጉዳት እንዳደረሰ ገልጿል። ድርጅቱ የአካባቢውን ነዋሪዎች በመጠየቅ ባገኘው መረጃ ቀደም ብሎ ያንበጣው መንጋ በሰብል ላይ ጉዳት ማድረሱን ገልጾ በአሁኑ ወቅት ዜጎች ሰብላቸው ገና ሳይደርስ ለማጨድ መገደዳቸውን ተናግሯል ብሏል። የከብቶች የግጦሽ ቦታም ምድረ በዳ መሆኑንና ለከብቶቻቸው መና ለማግኘት ረጅም ርቀት መሄድ እንደሚገደዱ ተናግረዋል። በአገዛዙ በኩል በአውሮፕላን መድኃኒት መመርጨት ያንበጣ መንጋውን ለመከላከል የሚደረገው ሙከራ 50 ከመቶ ብቻ የሚሰራ ሲሆን የሚረጨው መድኃኒት ለሰውና ለእንስሳት ጠንቅ ነው ተብሏል። በአካባቢው ያንበጣው መንጋ 72,000 ሄክታር መሬት ያዳረሰ ሲሆን ከ30 እስከ 90 ከመቶ ሰብሎችን ያወደመ መሆኑም ተገምግሟል። እስከሚቀጥለው የእርሻ ወቅት በአካባቢው የሚገኙ ገበሬዎችና አርብቶ አደሮች ከፍተኛ ችግር ይገጥማቸዋል የሚል ስጋት ተፈጥሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ሽበለው ልጇ ቢመጣ ሽበለው መቤት አሏት ሽበለው ሰው ስሟን የነኩ የተዳፈሯት ሳይበለው ልጇ ቢመጣ ድመቤት አሏት። ወንድሙ ሲገሉ ወንድሙ ካልከፋው ወንድሙ ሲገሉ ወንድሙ ካልከፋው ቃሉን ለትደጁ ደሙ እንዲከረፋ።
የሐሙስ መጋቢት 17 ቀን 2012 ዓ.ም ተብረት የፍኖተ ዲሞክራሲ ሐተታ ሌት ከጅብ ቀን ከህዝብ። ሌት ከጅብ ቀን ከህዝብ ሲባል የነበረው ዛሬ ተቀይሮ ሹሙ ቀንም ማታም ውሎ አዳሩ ከጅቦች ጋር ብቻ ሆኗል፣ ተጋልጧል። ልቡ ከቂም በቀል ቃሉ ከመበደል እጁ ከመግደል ሊቆጠብ ሊርቅ አልቻለም። የለመደባቸው የጨቋኝ አጃቢዎችም ከየተደበቁበት ሳይከር ወጥተው በዙሪያው ተኮልኩለው አጆሃ እያሉት ሲንጣጡ ይታያሉ። የነጋባቸው ጅቦች መሆናቸውን መገንዘብ ያቃታቸው ደግሞ ህዝብን አላወቀብንም በሚል ይመስላል እጅ እጅ ያለ የደርግ ወያኔ ሐሰትን ያጠነጥናሉ። ወደ ላይ ቤት ቀፎናቸውና ደግመው እንደሞኝ ልቅሶ ዚያድ ባሬን ያፓ ደገፈ፣ የብሔር ጥያቄን በኢትዮጵያ ፈጠረ፣ አስገነጠለ ወዘተ ብለው በድርጅቱ ላይ ሲለፍፉ ደግሞ በታጋይ አገር ወዳዶች በሞላ ላይ እያፍ ዘመቻቸውን አድሰው ተያይዘውታል። ወያኔን የቀን ጅብ አላቸው ብለው ፍንድቅድቅ ያሉትና ዘረኛውን አገዛዝ ከነቁንጮው የደገፉት ዛሬ የቀን የማታ ጅብም ስም ቀይሮ እንደመጣባቸው መታዘብ ተገደዋል። ዋሾ በዋሾ ዘረኛ በዘረኛ ተተክተዋል። ወያኔን በህዝባዊ አመጽ ካልሆነ በምንም ሌላ መንገድ ማስወገድ አይቻልም ስንል እንደነበር ሁሉ ዛሬም የጆሌዎቹን ማስወገድ የምንችለው በህዝባዊ አመጽና ትግል ብቻ ነው። ወያኔን በአመጽና ሁለገብ ትግል መፋለም ኃጢአት ነው ያሉን ዛሬም ሹሞቹን አትንኳቸው የሚሉትና ጫማቸውን የሚስሙት ወራዶች ያው የቀድሞዎቹ ናቸው። ቄሮ የሚባል ራሱን የቻለ ኦሮሞን ህዝብ የሚወክል ቡድን አለ ብለው የተከራከሩን ሁሉ ዛሬ ኦዴድ ኦዴፓ የኢህአዴግ ሌላ ገጽ መሆኑን አሌሊሉንም እየቃጡ ናቸው። የመጃጃል አዙሪትን በለው ሳይበሉ በወያኔ ስር የቆዩ ተረኞች ነን ባዮች ናቸውና እነዚህኞቹ ደግሞ የስግብግብ ስግብግብ ሁሌም ከኛ ከኛ ብለው ደፋቂዎች፣ ምህረትና ልክ አልባ ጎርደን ዲኖሶች፣ ጉግማን ጉጎች ናቸው። ከቡራዩ እስከ ዛሬ የፈጸሙትን ግፍ መታዘቡ በቂ ነው። ዛሬም የጎንደርን ታጋይ ህዝብ ለማፈን ሲወራጩም እያየን ነው። ሹሙ ራሱን የህዝብ ወዳጅ ብሎ አስመስሎ ሊቀርብ የቃጣው ብዙም ሳይቆይ የተነፈሰበት ሲሆን ዛሬም በሃይማኖቱ መሰረት ብልጽግና ብሎ ያቋቋመውን ድርጅት ሊያሻሽጥ ደፋ ቀና ማለቱ አልቀረም። ኦሮሞ የሚለውን ስያሜ ወደ ጎን ሲተው ህዝብ ተወናብዶ እሰየው ብሎ አጨብጭቦ የሚከተለው መስሎት ነበር። ግንቦቴዎችም ራሳቸውን ኢዜማ ስላሉ ህዝብ ሁሉ አዳኞቻችን መጡ ብሎ ሲቀበላቸው ታይቷቸው ነበር። ማፈሪያ አንጃዎችም ራሳቸውን ኢሃፓ ስላሉ የድርጅቱ ደጋፊዎችና የቀድሞም አባላት ሲመጡላቸው ሲንጋጉ በደከማይናቸው ታይቷቸው ያው ገደል ገብተዋል። ህዝብ የሚፈልገው ለህዝብና ለኢትዮጵያ ይቆመን እንጂ ምንኛ ዲስኮሩን ቢያሳምር ሆነ መጣውላችሁ ቢል ተሞኝቶ የሚቀበልበት ጊዜ አልፏል። የሙስሊሞች ቅዱስ ቁርአን ዘረኝነት ሐራም ነው ያለ ሲሆን በክርስቲያኖች ወንጌል በማቴዎስ ምዕራፍ 24 ደግሞ በዚያን ጊዜ ሐሰተኛ ኦርቶዶክሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ፣ ግን አትመኗቸው ብሏል። ረሃብ ቸነፈሩም መናወጡም በሽታውም የምጡ መጀመሪያ መሆኑም ተጠቅሷል። እንደተባለውም የመከራው ቀን ማጠሩ አይቀርም። ወያኔ ከትውልድ ትውልድ ሊገዛን ሊጫወትብን ሲቋምጥ ይኸው ጥጉን ይዟል። መለስ ዜናዊም እንዲሁ እያለቀሰ ሞቷል። የእነዚህም ዘመን እንዲሁ አጭር ነው። እንዲያውም እነዚህ ባጭር ጊዜ እርስ በራሳቸው ድመት ልጆቿን እንደምትበላ ሊባሉ መሆናቸውን መልእክት በስቷል። የወገኖች ምክር ከመጠምጠም መማሪቅ ደም ያለው ተረስቶ ዛሬ ማንኛውም የግሽና የቅጥፈት ዶክተር ከኔ በላይ አዋቂ ላፈር እያለን ነው። አይጠመጎጥ ሊቆች ፈልተውብናል። ታሪክ በራጆችና ታሪክ ቀያሪዎች የልብ ወለድ አባወራዎች መጥተውብናል። ፀሐይን በቀኝ ጨረቃን በግራ እጅ ያዥነን እያሉን ነው። ደፋርነታቸው ሊመልሳቸው የማይችል ህዝብ በሚወደው አጼ ላይ መዝመት ብቻ ነው። የህዝብ ጠበቃነን ይሉና በዚያው ትንፋሽ ደግሞ ሹሙን አትንኩብን ሲሉ ይደመጣሉ። አገር ወዳድ በሉን ይሉና ለዘረኛው ሹም ቀኔ ሊዘርፉ ይዳዳቸዋል። ከጫማው ስር እየተደፉ ህዝባዊ በሉን ሊሉንም ይከጅላቸዋል። ለፍርፋሪ አገርና ህዝብን አሳልፈው ሰጥተው ወይም ብኩርናቸውን ለጭብጥ ምስር ሽጠው አክብሩንም ሲሉን ተደምጠዋል። ኢትዮጵያን ከመቼውም ጊዜ ባልተናነሰ ለባዕዳን አሳልፈው ሰጥተዋታል። ነጋጠባ አገርን ሲያስበሉ ሲያስጠቁ እያየን የለም አባይንም ያስከብሩልናል ብለው አሳምነው በላባችን የመጣውን ገንዘባችንን ዳግም ሊዘርፉን፣ ቦንዱን እንደበላው ቡዳ ዳግም ሊበሉን አሰፍስፈዋል። ዛሬም ግን የሚታለሉ ቃል ለፍላፊዎች እንደሆኑ አሉ። አሁንም ባለካባና ባለዳባ እንደሆንን አለን። በሚደረድሩት አሃዝ ግን ከብረን አድገን ተመንድገን አብታም አገሮችን ሁሉ በልጠናል። አሁንም ግን መደበቅ የማንችለው ሀቅ ብዙዎች የሚጨብጡት የሚይዙት ያጡ ሆነው መባጀታቸውን ነው። ኢትዮጵያ ሕዝብ ብልህ ነው የሚለውን ማመን መፈለግ ብቻ ሳይሆን እናምንበታለን። ለዚህም ነው አገሩንና የነገጣውን ለጮሌ ምሁሮችና ለፍላፊ አድርባዮች አሳልፎ እንዳይሰጥ ሁሌም የምናሳስበው። የተዘመተበት ቀላል አይደለም። ፈረንጁም የኛዎቹም ጠማማዎች ሊያደናግሩት ያልጣሩት የለም። ሹሙ ከመጣ ጀምሮ የተነዛለትን ሐሰት መለስ ብለን እናጤን። እንኳን እኛን የናቁንን በዓለም አቀፍ ደረጃ ስንቱን አወናብደዋል። መቀጠል ያለበት ፍርሃታችን ሳይሆን ድፍረታችን፣ ልዩነታችን ሳይሆን አንድነታችን ነው። ኢትዮጵያዊነታችን ነው ተጠናክሮ ዘረኞቹን ማደባየት ያለበት። በመሆኑም ከሁኔታው ጋር የገጠመ የሰመረ ትግል ማካሄድ መቻላችን ወሳኝ ነው። ወረርሽኝ መጣ ያሉትንም ከእይታ አስገብቶ የሙት ከተማ አድማን አያይዞ ማካሄድ ይቻላል። የውታ ኮሚቴ ይባል እንደነበር ማታ ማታ የተቃውሞ ጩኸትና መፈክሮች በማሰማት አገዛዙን ማውገዝና የህዝብን ሞራል አንድነትና የትግል መንፈስ ማጠናከርም ይቻላል። ሁሉም እስረኞች በአስቸኳይ ይፈቱ ዘንድ፣ የታገቱት ይፈቱ ዘንድ፣ ወንጀለኞችና አጋች ነፍሰ ገዳዮችም እንዲቀጡ ሳይታክቱ ድምፅን ማሰማት ተገቢ ነው። በካዲዎችና ባንዳዎች ላይም ተቃውሞን ማጠናከር ያስፈልጋል። ከሁሉም በላይና በቅድሚያ ግን የሽግግር ሂደት እውን እንዲሆንና የህዝብ ፍላጎት ተሟልቶ ህዝባዊ መንግስት ይመሰረት ዘንድ ጠንክሮ መቆም ወሳኝ ነው። ያሰቡት የምርጫ ቧልት የሚሆን ባይመስልም የዘረኞች ምርጫ አይወክለንም አይመለከተንም በሚል በቀጣይ ተቃውሞ ማዕቀብን ማዘጋጀት ያስፈልጋል። የኢትዮጵያ ስርየት ከነገርባ ጉዲና መንጋ ከሹሞቹ ውሳኔና አቋም የሚገኝ የሚሰርጽ አይደለም። መቼም አይሆንም። ይህ እምነታችን ከፊታችን የተደቀነ ሐቅ መሆኑን መቀበል ተገቢ ነው። አገዛዙን በተቻለው መንገድና አጋጣሚ ሁሉ ማደናቀፍ፣ መሻጠር፣ ውስጡን መቦርቦር፣ ቅራኔውን ማፋፋም አስፈላጊና መደረግ ያለበት ነው። በዘረኞቹ ምርጫ እንሳተፋለን የሚሉ ሁሉ አቋም ካልቀየሩ በጸረ ሕዝብነት መወገዝ አለባቸው። የሽግግር ሂደትን ሊያወግዙ የሚቅበዘበዙና ለሹሞቹ ያደሩትን ውጉዝ ከማሪዎስ ብለን ማግለል ማራቅ ይገባናል። ባንዳን አንጃን የፋሽስት ጭራን ሁሉ አምረን እንታገል። ሌላ አማራጭና መፍትሄ የለም። ኢትዮጵያን ለማዳን አንድነታችን ይጠናከር። በጋራ ትግል ዘረኝነትን እናስወግድ። ኢትዮጵያና ሕዝቧ አቸናፊ ይሆናሉ።
አይቀሬ ነው። እንደ ኢትዮጵያ ያሉ በኢኮኖሚ ያላደጉ ሀገራት በባህል የበለጸጉ መሆናቸው ይታወቃል። ብልጽግናቸው የማይታወቅላቸው በኢኮኖሚ ላይ ያተኮሩ የፖለቲካ ድርጅቶች ፍላጎት ጎልቶ ስለሚታይ ነው። ምንም እንኳን በኢኮኖሚ ያላደጉ ሀገራት ባህላቸውን በሌላ ላይ ለመጫን የሚቻላቸው ያለመሆኑ ቢታወቅም ለፖለቲካ መወጣጫ ሲባል ባህልን ምክንያት አድርጎ ማቅረብ የተገንጣይ ቡድኖች ሁሉ የተለመደ ድርጊት ሲሆን ተስተውሏል። ባህልን አንድ ቦታ የሚቆም አድርገው የሚመለከቱ ጠባብ ዘረኞች ባህል ማደጉን መለወጡን አይቀበሉም። ኢትዮጵያ ኤርትራን ኮሎኒ የማድረግ አቅም የላትም ሲል ኢሃፓ በወቅቱ ለሻቢያ ሲመክር የቆየው ለዚህ ነው። ይህን መስፈሉን አስተት ያራግቡ የነበሩ እነ ኦነግን ኢትዮጵያን ጥገኛ ቀኝ ገዢ አድርገው ሲከሱ ኢትዮጵያ ለበርካታ ዘመን ጥገኝነትን ተቃውማ ስትፋለም የኖረች ሀገር መሆኗን እንኳን አይናቸውን ይጋረዱበት የዘር ጨርቅ ሊያሳያቸው አልቻለም። ሻቢያ መገንጠሉ በውጭ ጠላቶች ረዳትነት ቢሳካለትም የኮሎኒው ጥያቄ አሳፋሪ እንደነበር በማመን ኢሳያስ ራሱ ቅኝ ገዢ ነው ሲለው በነበረው አማራ ፊት ቀርቦ ስህተቱን በማመን ይቅርታ ጠይቋል። በወቅቱ ከኢሃፓ ጋር ግጭት ውስጥ ያስገባው ይኸው ጉዳይ ነበር። በተለይ ኢሃፓን ይቅርታ አለማለቱ ስህተቱን የመደባበቅ እንጂ አምኖ የመቀበል ልምዱ የሌለን መሆኑን ያሳያል። የኢሃፓን ኢትዮጵያዊ ትግል አባይ ኢትዮጵያ በሚል ቅጽል ሊያጣጥል የሞከረው ሻቢያ ቃሉን ለወለደው ልጁ ለወያኔም አስተላልፎለት እንደቆየ አለ የሚባል አይደለም። የዛሬ የሚታየው የኤርትራ መጻኤ እድል በኢትዮጵያ እጅ ውስጥ የመሆኑ ጉዳይ ሻቢያ በኢሃፓ ሲነገረው አልሰማ ያለው ነገር ነበር። ውሎ አድሮ ግን ብዙ ህይወት ቢያስከፍልም ሀቁ መጋለጥ ችሏል። ለኤርትራ ህዝብ የፈለጉትን ቢለጥፉለት ከኢትዮጵያዊነቱ ፈቀቅ የሚያደርገው ታሪካዊም ሆነ ባህላዊ ልዩነት የለውም። ለግንጠላ ብለው የተለያየ ታሪክ እየተበረከኩ ሲያጋጩ ቢኖሩም ህዝብ አንድም ጊዜ በመንፈሱ ተለያይቶ አያውቅም። ማን ነው ማንንም የሚረታ? ገነትን አብርሃት ትብለጽን ውዲት ወይስ ኢሳያስን ደረጀ ዘካርያስን ዳኛቸው አጽባሃን ገመቹ ወዘተ የማይሆን ነገር ነበር ድሮም አብረው ያደጉ ኢትዮጵያውያንን መለያየት አይቻልም ኢትዮጵያውያን ዘረኝነትን ቢጻየፉ ዘረኛን በሙሉ ቢጠራጠሩ እውነት አላቸው ጠባቦች እንደ ጋሪ ፈረስ የሚታያቸውን ውሱን ርቀት ድረስ ብቻ ነው ኢሳያስ ድል ማድረግ እንኳን ቢችል ከኢትዮጵያውያን ጋር ተጋጭቶ የትም መድረስ እንደማይችል የገባው ከ27 ዓመታት ወዲህ ነው ብዙ ህይወት እንዲጠፋ ምክንያት ከሆነ በኋላ ሆነ ግን ጥላቻን በማፋፋት ህዝብን በማፈናቀል በዘር ማጥፋት ጭፍጨፋ ላይ በመሰማራት በተለይ አማራውን በማጥላላት ዘመቻ ላይ ተሰማርቶ ከቆየ በኋላ ብዙ ህይወት ካጠፋ በኋላ ተሳስተናል የመገንጠል ጥያቄው ትክክል አልነበረም ብሏል ዘረኞች የነገሩን ሁኔታ ቀርበው አይተው እስከሚጸጸቱ ብዙ ጥፋት ማድረስ ይችላሉና ጅማሮቻቸውን በሙሉ በጥርጣሬ ማየቱ ተገቢ ነው ለምሳሌ ሰሞኑን የአዲስ አበባ ኗሪነት መታወቂያ ላይ ዜግነት አልባ የሆነና የደም አይነትን የሚገልጽ እንዲሆን የተደረገው ለምንድን ነው? ሹሙ በተመሳሳይ ወቅት ህጻናትን በቤተ መንግስት ተሰብስቦ ስለ ኢትዮጵያ ሲሰብክ እንዴት ኢትዮጵያዊነት ዜግነት ከአዲስ አበባ ነዋሪዎች ዘንድ ሹሙ በሚያዛቸው ሰዎች እጅ መነጠቅ ቻለ? ለምንስ አላማ ብሎ መጠየቅ ይቻላል? አሁንም አንዳንዶች ከኢትዮጵያዊነት አዳራሽ ተጠግተው የዘር ድንኳናቸውን ይተከሉ አሉ። ኦነግና መሰሎቹ የታክቲክም ይሁን የእውነተኛ ሐሳብ ለውጥ ማድረጋቸውን ለማወቅ እንዳይቻል ኮረኔሉ የሽግግር ውይይት እንዳይደረግ ተከላክሏል። ያልፈለገበት ምክንያት አንድም ሰው የማይገባ ነው። የኦሮሞ ዘረኞች ጥያቄያቸውን በአግባቡ ለውይይት እንዳያቀርቡ ለምን ይሆናል? አማራን በትምክተኝነት መክሰሳቸውን አማርኛ የጠላት ቋንቋ ነው ማለታቸውን ቢተውም እንኳን በመተኩ የሚኒሊክ ሳፋሪ የሚል መለስ ዜናዊ የሸዋ አማራ ነው ጠላት ያለውን አይነት ክስ በድግምግሞሽ ማቀባቸውን አላቋረጡም። አቋማቸውን ለማወቅ እውነቱን ለመረዳት እንዳይቻል ለምን አዲሱ ሹም እንዲህ አይነት ያልተጠራ አስተሳሰብ ተደብቆ እንዲጓዝ እድል መስጠት አስፈለገው? ሲጀመር ለምን ድብብቆሹ አስፈለገ? ኢትዮጵያ የሚወዷት እንጂ የሚጠሏት ሀገር አይደለችም። የሚጨነቁላት እንጂ የሚጨነቁባት ሀገር አትሆንም። በፍቅር የሚሰውላት እንጂ በወሬ የሚሸነግሏት ተደብቀው የሚገሏት ልትሆን አይገባም። ኢትዮጵያ በፍቅርና በአንድነት ልጆቿን አቅፋ የኖረች ሀገር በመሆኗ ዛሬ በሁሉም ቅኝ ተገዢ ሀገራት ውስጥ ለመታወቂያ ያህል እንኳን እንዳይገኝ ተደርጎ የጠፋው የህዝብ ባይል ሳይሸራረፍ በብዛትና በጥራት ተጠብቆ እንዲቆይ ሆነው በኢትዮጵያ ነው። በራሱ በህዝቡ ፍላጎት መቀላቀሎች መዋሃዶች በመደረጋቸው ብሔራዊ የሆኑ ባህሎችን ማዳበር ተችሏል። በመሆኑም ነው ኢትዮጵያ እንደ ነብር ዝንጉርጉር የሚል ተምሳሌት የተሰጣት። ባህል በኢትዮጵያ ውስጥ በተጽዕኖ የተፈጠረ አይደለም። ያ ቢሆን ኖሮ ቁጥራቸው አናሳ የሆኑ ብሔረሰቦች ቋንቋቸው ጭምር መጠፋ ነበር። ተጽዕኖ ደርሶብናል የሚሉ የመገንጠል ፍላጎታቸው ለማክሳካት የሚያቀርቡት ምክንያት እውነት ቢሆን ኖሮ ዛሬ በኢትዮጵያ የባህል ክፍሎች ውስጥ ተደብቀው ቆይተዋል የተባሉ ነገሮችን አንድ ሁለት ብለው ማሳዩን ነበር። ምንም አዲስ የሚባል ነገር የሚታይ የለም። ሁሉም ነገር በአብዛኛው በኢትዮጵያዊነት ስሜት በየአካባቢው ሲተገበሩ የኖሩ ናቸው። የአሰራር ተመሳሳይነታቸው የሚነሳው ከተግባራዊ እንቅስቃሴያቸው እንጂ ከደረሰባቸው ተጽዕኖ አይደለም። የገበሬ ባህል የገበሬ ነው። በቋንቋ አይገደብም፣ በአካባቢም አይገታም። ስለበሬው ያጉራጉራል፣ ስለፈረሱ አህያው ይዘምራል፣ ስለእርሻ መሳሪያዎቹ ይዘይራል። ሁኔታውን ሊቀይር የሚችለው የኢኮኖሚ እድገቱ ብቻ ነው። ስለ አህያ ስለ ግመል ማሰቡን ትቶ ዘመናዊ ትራንስፖርት መጠቀም ሲችል ስለ እንስራ ማሰብን ሊያስረሳ የሚያስችል የቧንቧ ውሃ ተጠቃሚ ሲሆን ያን ጊዜ የባህል ለውጥ ተደረገ ማለት ይቻላል። ባህልም ጠፋ ተቀየረ ብሎ ማለት ይቻላል። ሁሉም በተነሳሳይ የኑሮ ደረጃ ላይ እያሉ ግን አንዱ ሌላውን ሊያጠፋው አይቻለውም። ሐሰትን ተመርኩዘው የሚንቀሳቀሱ ድርጅቶች ሁሉንም ነገር ለጥፋት ይጠቀሙበታል። መሳሪያቸው ስሜትን መቆስቆስ፣ በስሜት እንዲደገፉ መገፋፋት፣ ደጋፊን ማጫጫት ስለሚሆን ሀቁ ለጊዜው ይደበቃል። ለብዙ ነገር የተረጋጋ ስሜትን ፈጥሮ መወሰን አይቻለም። ባህል ከታች ወደ ላይ እንጂ ከላይ ወደ ታች የሚወርድ አለመሆኑ ይካድና በአዋጅ የሚፈጸም ተደርጎ ይታሰባል። ነገሮች ስለሚዘበራረቁ ወያኔ ኢህአዲግን ሲቃወም የነበረው ተቃዋሚ ነኝ ባይ አውቆትም ይሁን ሳያውቀው ለማስቀጠል በሚደረገው ድራማ ውስጥ ሲሳተፍና ሲያጨበጭብ ይስተዋላል። ከፋፋይ ህገ መንግስትን አክብሮ ለውጥን ፈልጎ እንዴት ይሆናል? የሹመኞች ጮሌነት ዛሬ የጀመረ ባይሆንም አዲሱን ሹም መስቀለኛ ሁኔታ ላይ የሚጥሉት ብዙ ነገሮች አሉ። አብይ እንደ አብይ አይደለም ህዝብን እየቀረበ ያለው፣ እንደ ወያኔ ኢህአዴግ ነው። ወያኔ ደግሞ በምንም መለኪያ አሸጋጋሪ ሊሆን አይችልም። ህዝብ ለስር ነቀል ህዝባዊ ለውጥ እንጂ ጉልቻን ለመለዋወጥ ተባራድስትን ለመገንጠል አልታገለም። አዲሱ ሹም የጠራ አቋም ይዞ ከመንቀሳቀስ ይልቅ ማዋጋትን የመረጠበት ጉዳይ በውል ሊታወቅ ይገባል። ድል የኢትዮጵያ ህዝብ ነው።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ሰላሳ አምስት ቁጥር 6 ግንቦት 2002 ዓመተ ምህረት እውነተኛ ምርጫ በህዝብ ትግል እውን ይሆናል። ወያኔ ስልጣን ላይ ከወጣ ጀምሮ በየአምስት ዓመቱ እየተደጋገመ የሚታየው አሰልቺ የሆነው የምርጫ ትርኢት ዘንድሮም ይበልጥ አሰልቺ በሆነ መንገድ እየታየ ነው። በመጪው ግንቦት 15 ቀን 2002 ዓመተ ምህረት የመጨረሻው ትዕይንት የሚታይበት የምርጫው ድራማ ተውኔቶቹ መታየት ከጀመሩ ጥቂት ቀናት ሆኗቸዋል። የቲያትሩ ዋና ተዋንያን የሆኑና ከ60 በላይ የወያኔ ተለጣፊዎች የሚገኙባቸው 63 ፓርቲዎች ለመወዳደር ተመዝግበዋል ተብሏል። 6938 የሚሆኑ ግለሰቦችም ለፌደራልና ለክልል ምክር ቤት እንደሚወዳደሩ ተገልጿል። ለምርጫው ቲያትር 149.5 ሚሊዮን ብር መመደቡ እንዲሁም ከ43000 በላይ የሆኑ የምርጫ ጣቢያዎችን የሚያስተናግዱ አብዛኛዎቹ የወያኔ አባላት መሆናቸው የተረጋገጠ 220000 በላይ የምርጫ አስፈጻሚዎች መሾማቸው ታውቋል። ተቃዋሚነን ከሚሉ አንዳንድ ድርጅቶች ጋር ወያኔ የምርጫ ስነ ስርዓት ስምምነት ተፈራረምኩ ብሏል። ተወዳዳሪዎች ዓላማቸውን ለህዝብ የሚያስረዱበት የሚዲያ ወይም የመገናኛ ብዙሃን ሰዓት ተሰጥቷቸዋል ተብሏል። በቴሌቪዥን አማካይነትም በየቀኑ በተለያዩ ርዕሶች ላይ የምርጫ ክርክር ተደረገ ተብሎ ይደለቃል።
ተቃዋሚዎች ህዝብ ሰብስበው የመረጡኝ ዘመቻ እንዲያደርጉ ተፈቅዶላቸዋል። ከውጭ ታዛቢዎች ተጋብዘዋል። ከውስጥም ተመድበዋል ተብሏል። ተውኔቶቹ በየተራ በየቀኑ እየታዩ ቢሆንም ያለፉት 20 አመታት በተደጋጋሚ ታይተው ህዝብን ያሰለቹ በመሆናቸው ተመልካች አላገኙም። ሆያሆየውና ዘፈኑም በወያኔ ዙሪያ ሆኖ ብቻ ተወስኖ የቀረ መሆኑ ይታያል። አምባገነን አገዛዞች በየወቅቱ ምርጫ እያሉ የሚያሰለቹን የይስሙላ ምርጫ ባህሪዎቻቸውንና ተግባሮቻቸውን ለመሸፈን የሚጠቀሙበት ዘመናዊ ስልት በመሆኑ ነው። የመንግስቱ ኃይለ ማርያም የምርጫ ቲያትር የነ ኦማር አልበሽር በሱዳንና የነ ሙጋቤም በዚምባብዌ የይስሙላ ምርጫዎች እንደ ምሳሌ የሚጠቀሱ ናቸው። ወያኔም ባለፉት 20 አመታት ተደጋጋሚ የይስሙላ ምርጫዎች አካሂዶ የዴሞክራሲያዊነትን ካባ ለመጎናጸፍ ብዙ ባዝኗል። የተካሄዱት የይስሙላ ምርጫዎች ግን ለወያኔ ጭምብል ከመሆን ይልቅ ይበልጥ ምንነቱን ማንነቱን ያጋለጡት ሆነዋል። የደንቆሮ ለቅሶ መልሶ እንዲሉ አሞኘዋለሁ አታልለዋለሁ የሚለው ክፍል ውሸት መሆኑን አውቆ ነቅቶ በሚጠብቅበት ሁኔታ ዘንድሮም አፈልቺ የሆነ የምርጫ ቲያትሩን ለመድገም ላይናታች እያለ ይገኛል። በዲሞክራሲያዊ ስርዓት ህዝብ የስልጣን ባለቤትነቱን የሚያረጋግጠው አንዱ መንገድ በምርጫ መሆኑ አከራካሪ አይደለም። በህብረት ራሱን ለማስተዳደር የወሰነ ህዝብ ጥቅሜን ይጠብቁልኛል ፍላጎቴን ያሟሉልኛል የሚላቸውን ወኪሎች ወደ ስልጣን ሊያወጣ የሚችልበት ብቸኛው መንገድ ምርጫ ነው። ህዝብ ሉዓላዊነቱንና የስልጣን ምንጭነቱን በምርጫ አማካይነት ሊያረጋግጥ የሚችለው ግን በቅድሚያ ነጻነቱ ሲጠበቅለትና መብቱ ሲረጋገጥለት ነው። ህዝብ ነጻነቱን የሚቀዳጀው ከውጭ ኃይል ተጽዕኖ በመላቀቅ ብቻ ሳይሆን የመንግስትን ስልጣን ከተቆጣጠረና ኃይልና ተገን ካደረገ ማንኛውም ወገን ከሚያደርስበት ጭቆና በደል ወይም የኃይል እርምጃም ነጻ ሲሆን ጭምር ነው። መብቱም የሚጠበቅለት መሰረታዊ የሆኑት የንግግር፣ የመሰብሰብ፣ የመንቀሳቀስ፣ የመደራጀት፣ የፈለገውን የመምረጥ፣ የሃይማኖት ተቃውሞን የማስተማት ወዘተ መብቶቹ ዓለምንም ገደብ ሲከበሩ ነው። ህዝብ በስምምነት ያጸደቀው ህገ መንግስትና ሌሎች የአገሪቷ ህጎች ሁሉ የበላይነታቸው ተረጋግጦ ሲከበሩና ህግን የሚያስከብሩ አካሎች ማለትም የፖሊሱ፣ የጸጥታው፣ የወታደሩና ሌሎች የህግ ተቋማት ነጻና ገለልተኛ በሆነ መንገድ ተደራጅተው ከማንም ግለሰብ ወይንም ቡድን ቁጥጥር ነጻ ሆነው ሲቋቋሙና በገለልተኛነት ለህግ ብቻ ታዛዥ ሆነው ስራቸውን የሚያካሂዱበት ሁኔታ ሲፈጠር የህዝቡ ነጻነት ተከብሯል፣ መብቱም ተረጋግጧል ማለት ይቻላል። ነጻነትና የመብት መረጋገጥ ስልጣን ከያዘ ኃይል ወይም ግለሰብ መልካም ፈቃድ የሚገኙ ወይም በቸርነት የሚለገሱ አይደሉም፣ የህዝቡ የትግል ውጤት ናቸው እንጂ። ህዝቡ በትግሉ በህብረትና በስምምነት እውን የሚያደርጋቸው ማንም ግለሰብ ወይም ቡድን በምንም ጊዜ በኃይልም ሆነ ህግ በማውጣት ሊነጥቃቸው የማይችሉ የማይደፈሩና የማይገሰሱ መሰረታዊ መብቶች ናቸው። ህዝብ ሉዓላዊነቱን አስጠብቆ የስልጣን ባለቤትነቱን በምርጫ አማካይነት እውን ሊያደርግ የሚችለው እነዚህ መሰረታዊ መብቶች ተሟልተው ሲገኙ ብቻ ነው። ስለዚህ ነጻነት፣ መብት፣ ዴሞክራሲና ምርጫ የማይነጣጠሉና የተያያዙ ናቸው። ነጻነት፣ መብትና ዴሞክራሲ በሌሉበት ምርጫ የአምባገነኖች መሸፈኛ ይሆናል እንጂ ህዝብ የስልጣን ባለቤትነቱን እውን የሚያደርግበት መሳሪያ አይሆንም። ምርጫ ከነጻነት ከመብትና ከዴሞክራሲ ውጭ ቃል ከመሆን ያለፈ ትርጉም ሊኖረው አይችልም። አንድ ፓርቲ ወይም ግለሰብ በምርጫ ቢያሸንፍ እንኳ ፖሊሲውን በተግባር ለማዋል የሚያስችለው ዋስትና ካለመኖሩም በላይ በማናቸውም ጊዜ በህዝብ ሳይሆን ኃይልን በሚቆጣጠረው አምባገነን ቡድን ከስልጣን ሊነሳ ይችላል። በሌላ በኩል ምርጫ ብቻውን ነጻነትና ዴሞክራሲ አያመጣም። የዴሞክራሲ መሰረቶች ካልተነከሩ አምባገነኖችና ፋሽስቶች በምርጫ ወደ ስልጣን መጥተው የህዝቡን መብት ሊያፍኑ ነጻነቱን ሊያግዱ ይችላሉ። ሂትለር፣ ሙሶሎኒና ሌሎች አምባገነኖች ወደ ስልጣን የመጡት በምርጫ መሆኑን መገንዘብ ይጠቅማል። ከላይ የተገለጹት መሰረታዊ የህዝብ መብቶቹ ተከብረውና የህዝቡ ነጻነቶች ተጠብቀው እንኳን የተጨበረበረ ምርጫ ሊካሄድ የሚችልበት ሁኔታ ይኖራል። የተሟላ ነጻና ፍትሃዊ የሆነ ምርጫ ለማካሄድ የግድ የምርጫ ውድድር በተስተካከለና በሁሉም በእኩልነት በሚያገለግል ሁኔታ ላይ መገኘት ይኖርበታል። ነጻና ፍትሃዊ ምርጫ ሊካሄድ የሚችለው ለሁሉም ተወዳዳሪዎች በእኩልነትና በገለልተኝነት አገልግሎት የሚሰጥና በአንድ ፓርቲ ሳይሆን በተወዳዳሪዎች ፓርቲዎች የጋራ ውሳኔና ስምምነት የሚቋቋም የምርጫ አስፈጻሚ አካል ሲኖር ለሁሉም ወገን በእኩልነት የሚያገለግል የምርጫ ህግና የስነ ስርዓት አፈጻጸም ደንብ ሲደነገግና በስራ ላይ ሲውል ህዝቡ የመምረጥና በምስጢር ድምጽ የመስጠት መብቱ ሲከበር ተወዳዳሪዎች እኩል የሆነ የሚዲያ የመገናኛ ብዙሃን ሰዓት ሲያገኙ ለምረጡኝ እንቅስቃሴው እኩል ወይም ተመጣጣኝ የሆነ ገንዘብና ሌሎች ግልጋሎቶች ሲመደቡ የምርጫ ጣቢያዎች እኩል በሆነ ደረጃ ለሁሉም ሲዳረስ የምርጫ አካሎችም አለ አድሎ በእኩልነት ሁሉንም ተወዳዳሪ ሲያስተናግዱ የጸጥታ ኃይሎች ከማስፈራራትና ከጣልቃ ገብነት ሲቆጠቡ የድምጽ ካርዶች በአግባቡ ሲሰበሰቡና ሲቆጠሩ ነጻና ገለልተኛ የሆኑ ታዛቢዎች ዓለምንም ገደብ የምርጫውን ሂደት እንዲታዘቡ ሲደረግና የመሳሰሉት ሁኔታዎች ሲሟሉ ነው። አገራችን ውስጥ ሁለቱም ሁኔታዎች የተሟሉ አይደሉም። ህዝብ ነጻነቱን ተገፏል፣ መብቱም የተከበረ አይደለም። የህግ አስከባሪ አካሎችና የመንግስት መጨቆኛ መሳሪያዎች በወያኔው ድርጅት ቁጥጥር ብቻ ሳይሆን በባለቤትነት የተያዙ ናቸው። ወታደሩ፣ የጸጥታው ክፍል፣ የፖሊሱ ኃይል፣ ቢሮክራሲው፣ የግል ወታደራዊ ተቋማት ማለትም ፌዴራል ፖሊስ፣ አግአዚ፣ የቀበሌና የገበሬ ማህበራት ታጣቂዎች፣ የፍርድ ተቋማት ሙሉ በሙሉ በወያኔ ቁጥጥር ስር ውስጥ ነው ያሉት። በወያኔ ቁንጮ ተሹመው በወያኔ ፓርላማ ሹመታቸው ጸድቆ ኃላፊነት የተሰጣቸው የምርጫ አስፈጻሚ ኮሚቴ አባላት የመረጣቸውን ጌታ ብቻ ሲያገለግሉ የቆዩ አሁንም እያገለገሉ ያሉ ናቸው። የምርጫ ህጉ ወያኔን ብቻ እንዲያገለግል ተዘጋጅቶ በስራ ላይ የዋለ ነው። ወትሮም በብዙ ችግርና መከራ ይንቀሳቀስ የነበረ ነጻ ፕሬስና ሚዲያ እስከናካቴው ከታፈነ ዓመታት አልፈዋል። አፋኝ በሆኑ ህጎች አማካይነት የሲቪል ድርጅቶችና ሌሎች ነጻና ገለልተኛ አካሎች ምርጫው ነጻና ፍትሃዊ መሆኑን እንዳይከታተሉና እንዳይታዘቡ ለማድረግ ተሞክሯል። በርካታ ሰላዮች ተቀጥረዋል። የስለላ መሳሪያዎች በየመንገዱ ተሰቅለዋል። በምርጫ ወቅት የኃይል ተጽዕኖ በሚያደርጉና የአፈና ተግባራትን የሚያከናውኑ ልዩ ልዩ የሆኑ ወታደራዊ ተቋማት ተመስርተው ስራቸውን ለመጀመር እየተጠባበቁ ነው። ይህም ብቻ አይደለም፣ ሌሎች የማስፈራሪያና የመደለያ ስልቶችም በስራ ላይ ውለዋል። በመንግስት መስሪያ ቤቶች፣ በትምህርት ቤቶች፣ በጤና ተቋሞች፣ በፋብሪካዎች፣ በአገልግሎት ሰጪ ድርጅቶች የሚሰሩ ሰራተኞች፣ በየገጠሩ ያሉ አርሶ አደሮች ኢህአዴግን ምረጡ እየተባሉ ቀጥተኛም ሆነ ተዘዋዋሪ ተጽዕኖ ተደርጎባቸዋል። አሁንም እየተደረገባቸው ነው። በሚሊዮን የሚቆጠሩ በግድ የኢህአዴግ ፓርቲ አባል ሆኑ ተብለው ተደርገዋል። ኢህአዴግን ከመረጣችሁ ስራና ሹመት እንዲሁም ገንዘብ ታገኛላችሁ የሚለው መደለያ ለብዙዎቹ ቀርቧል። ባለፈው ምርጫ ማን ለማን እንደመረጠ መረጃ አለን፣ አሁንም ከኢህአዴግ ውጭ የሚመርጥ ወዮለት የሚል ማስፈራሪያ ለተቃዋሚ ደጋፊዎች እንዲደርስ ተደርጓል። ለዚህም ነው እንደ ደርግ ጊዜው ዛሬም የዚህ አካባቢ ተማሪዎች፣ የዚህ አካባቢ ሰራተኞች፣ የዚህ አካባቢ ገበሬዎች ወዘተ ተሰብስበው ኢህአዴግን ለመምረጥ ውሳኔ ያስተላለፉ፣ ማሉ፣ ተገዘቱ የሚል ዜና በተለያዩ ሚዲያዎች መሰማታቸው ብዙዎችን ያላስደነቀው። የግል ምርጫን ለማካሄድ በቡድን ውሳኔ እየተደረገ ነው። ፍርሃት አየር ውስጥ በአፈና ታጅቦ የሚካሄድ ምርጫ የህዝብ ሉዓላዊነትን በተግባር የሚያውል እውነተኛ ምርጫ ሊሆን አይችልም። በይስሙላ የሚደረግና አስመሳይ ምርጫ እንጂ ሐቁ ሲገለጽከን ብዙሃኑ ለምርጫ አልተመዘገበም ወያኔ 29 ሚሊዮን ተመዝግቧል ብሎ ቢዋሽም እንዳለፉት ጊዜያቶች ሁሉ አዳናቂው ቢበዛ ያየር ሞገዱ ቢጨናነቅና ሆይ ሆይ የሚለውም እንደጎርፍ ቢጥለቀለቅ የዘንድሮም የወያኔ ምርጫ ያው ደጋግሞ የታየው አሰልቺ ቧልት መሆኑ ግልጽ ነው። አሸናፊዎቹ የቲያትሩ መሪ ተዋንያን መለስና ፓርቲው መሆናቸው ሳይታለም የተፈታ ነው። በወያኔ አገዛዝ በምንም ተአምር እውነተኛ ምርጫ ሊካሄድ የማይችል መሆኑን ደጋግመን የገለጽነው ነው። አንዳንዶቹ የተበላቁብ የሚል ስም የሰጡት መጪው የወያኔ የይስሙላ ምርጫ በወያኔ አሸናፊነት የሚተናቀቅ መሆኑ ግልጽ ሆኖ ሳለ ከምርጫው አንድ አይነት ቁም ነገር ይገኛል በሚል ህዝብን ለማዘናጋት በውስጥም ሆነ በውጭ ወዲያና ወዲህ የሚሉ ክፍሎች ቁጥራቸው በርካታ መሆናቸው ባያስገርምም ውዥንብሮቹና የማደናገሪያው ዘዴዎቹ አይነታቸው እየተበራከተ መምጣቱ አነጋጋሪ ሆኗል። ደግነቱ በደም ከከፈለው ተመክሮ በመነሳት አብዛኛው ኢትዮጵያ ህዝብ በምርጫው ፍትሐዊነትና ነጻ መሆን ላይ ቅንጣት ታክል እንኳን እምነት የሌለው በመሆኑ በእነዚህ ወገኖች እየተስፋፉ ያሉ አመለካከቶች ህዝብን በማወናበድ በኩል ውጤት አልባ መሆናቸው ከወዲሁ እየታየ ነው። የወያኔ ተረጣፊ የሆኑ ከወያኔ ፍርፋሪ የሚያገኙ ከራሳቸው ጥቅም በስተቀር የህዝብ ጥቅምና ፍላጎት ቅንጣት ታክል የማያሳስባቸው በተደጋጋሚ ምርጫ ውስጥ ገብተው ለወያኔ የዴሞክራሲያዊነት ካባ ሽፋን ሲሰጡ የቆዩ በመሆናቸው ዘንድሮም ይህንኑ ሲደግሙ ቢታዩ ብዙ የሚያስገርም አይደለም። እነዚህ ክፍሎች ምንጊዜም የሚያስቀድሙት የግል ጥቅማቸውንና ምቾታቸውን እንጂ ህዝብን ስላልሆነ በተደጋጋሚ የታየው አቋማቸው ሆነ ድርጊታቸው አስገራሚ ሊሆን አይችልም። እንዲሁም ጥቅማቸውን ብቻ የሚመለከቱ የባዕድ መንግስታትም የኢትዮጵያ ህዝብ መብትና ነጻነት አልባ መሆኑንና ምርጫው የዓለም አቀፍ የምርጫ ሂደት መመዘኛን አለማሟላቱን እያወቁ ለአምባገነኑ የወያኔ አገዛዝ የሞራልና የማቴሪያል ድጋፍ ቢሰጡ የምርጫውን ትክክለኝነት ለማጽደቅ ታዛቢዎች ልከናል ቢሉ የኢትዮጵያን ህዝብ ብዙ የሚያስገርመውና የሚያስደንቀው ከቶ አይደለም። የባዕዳን ኃይሎች በተለይም በምዕራብ ያሉ መንግስታት የእምነታችን ዋልታዎች ናቸው የሚሏቸው የሰብአዊና ዴሞክራሲያዊ መብቶች መጠበቅ፣ የህግ የበላይነት መኖር፣ የነጻና ፍትሃዊ ምርጫ እውን መሆን ወዘተ በሌሎች ሀገሮች ተግባራዊ ሆኑ አልሆኑ ብዙ ሲያስጨንቃቸው አላየንም። በየአካባቢው ላሉት ሁኔታዎች የሚሰጡት መልስና የሚወስዱት እርምጃ ከጥቅማቸው አንጻር ብቻ መሆኑን ከተረዳን ውለን አድረናል። ጥቅማቸውን ለሚያስጠብቁላቸው አምባገነኖች በቢሊዮን የሚቆጠር የገንዘብና የሌሎች ቁሳቁሶች እርዳታና ዲፕሎማሲያዊ ድጋፍ እየሰጡ በስልጣን እንዲቆዩ የሚችሉትን ጥረት ያደርጋሉ። በእነዚህ ሀገሮች ለሚደረጉ የሰብአዊ መብቶች ረገጣዎች፣ አፈናዎች ወይም በምርጫ ወቅት ለሚደረጉ ጭፍን የሆኑ ማጭበርበሮችና ተያይዘው ለሚመጡ ወከባዎችና ግድያዎች ከአንገት በላይ የሆኑና ጥርስ የሌላቸው የተቃውሞ መግለጫዎችን ከማውጣት ባሻገር ተጨባጭ እርምጃዎችን ሲወስዱ አልታዩም። በሌላ በኩል እንደነ ዚምባብዌው ሙጋቤ የመሳሰሉትና ለምዕራብ አገሮች ጥቅም ተጣራሪ ናቸው ተብለው የተፈረጁ አምባገነኖች በየአገሮቻቸው ምርጫ አጭበርብረዋል በሚል ወገዛ ብቻ ሳይሆን የኢኮኖሚ ማዕቀብ በማድረግ ሆነ የወታደራዊ እርምጃ ጥቃት ሲቃጡባቸው አስተውለናል። ወያኔን ተረባርበው ወደ ስልጣን ያወጡት ምዕራባውያን ናቸው። በየዓመቱ በአማካይ 1 ቢሊዮን ዶላር በመስጠት የተለያዩ ድጋፎችን በማድረግ ስልጣን ላይ እንዲቆይ አድርገውታል። በአንጻሩ ወያኔ የምዕራባውያን ጥቅም አስጠባቂ ነው። ስለሆነም ወያኔ ለሚያደርገው የሰብአዊ መብት ረገጣ፣ የፍትህና የሰብአዊ መብት እጦት ባዕዳን ኃይሎች የአንገት በላይ ጩኸት ቢያሰሙና የወያኔ ምርጫ የይስሙላ መሆኑን እያወቁ ታዛቢ በመላክ ሆነ በሌሎች ተግባሮች ላይ ትብብር ቢያሳዩ የሚያስገርም አይደለም። ሰልፋቸው ከተቃዋሚ ኃይሎች ሆኖ በተአምር ምርጫውን ባሸናፊነት እናጠናቅቃለን የሚሉ የዋሃን ካሉ እነዚህ ወገኖች ማስተላለፍ የምንፈልገው መልእክት እስካሁን ያለፍንበት ችግርና የከፈልነው መስዋዕትነት ትምህርት ሊሰጠን ይገባልና አሁንም ከዚህ እንማር የሚል ነው። ምርጫውን በምንም አይነት መንገድ ማሸነፍ እንደማይቻል በየአደባባዩ እያፈረገጡ ባጭር ጊዜም ሆነ በረጅም ጊዜ ከምርጫው ጥሩ ውጤት ማግኘት ይቻላል ለሚሉት ወገኖች ይህ አያዋጣም እንላቸዋለን። በምርጫው ወያኔ ይጋለጥበታል። ወያኔን በዘንድሮው ምርጫ ማሸነፍ ባይቻልም የዛሬ 5 ዓመት ወይም የዛሬ 10 ዓመት የማሸነፉን ሁኔታ ማመቻቸት ይቻላል። ህዝቡን በህቡ ሆነ በይፋ ማደራጀት የሚቻለው በምርጫ መሳተፍ ሲቻል ነው። ህዝቡ መሪ ይፈልጋልና በምርጫ ካልተሳተፉ ህዝቡን መምራት አይቻልም። አብላጫ ድምጽ አግኝተን የመንግስቱን ስልጣን መያዝ ባንችልም በወያኔ ፓርላማ ጥቂት መቀመጫዎችን አግኝተን ወያኔን ልናጋልጥ የምንችልበት ሁኔታ ይኖራል የሚሉት አመለካከቶች ሁሉ ደግነቱ ህዝቡ በራሱ ተመክሮ ስለምርጫው ዋጋ ቢስነት ቀድሞ ሁሉንም ነገር ተገንዝቦ መጥቆ ሄዷል እንጂ አደናጋሪ ሊሆኑ በቻሉ ነበር። ባጭበርባሪነቱ በመሰሪነቱና በፈላጭ ቆራጭነቱ ግልጥጥ ብሎ የወጣ ቡድንን በይስሙላው ምርጫ ተባባሪ በመሆን በምንም አይነት መንገድ በአዲስ መልክ ማጋለጥ እንደሚቻል የኢትዮጵያ ህዝብ ሊረዳው አልቻለም። አጭበርባሪነቱን በሚገባ ለሚያውቀው የኢትዮጵያ ህዝብ የሚያመጣው ፋይዳ የለም። ባይዳንም እስካሁን የተደረጉት ምርጫዎች ነጻና ፍትሃዊ ያለመሆናቸውን ያወቁ ስለሆነ ወያኔን ሲደግፉ የቆዩት የማጋለጡ ጥረት ከባይዳኑ አንጻር ብዙ የሚፈይደው ነገር የለም። በምርጫ ከተሳተፍ ባሁኑ ምርጫ ባይሳካንኳ በሚቀጥሉት 10 እና 15 ወይም 20 አመታት ማሸነፍ እንችላለን የሚለው የመከራከሪያ ሐሳብ ውሃ የሚቋጥር አይደለም። የወያኔው ቡድን ስልጣን እየለዋወጠና እያሻሻለ በስልጣን ላይ ለመቆየት ይጥራል እንጂ ዝም ብሎ አይቀመጥም። ካለፈው ምርጫ ወዲህ የወያኔ ቡድን በአንድ በኩል ራሱን በስልጣን ለማቆየት በሌላ በኩል ተቃዋሚዎችን ለመከፋፈልና ለማዳከም የወሰዳቸውን እርምጃዎች ሁኔታው በይበልጥ ለዚህ ቡድን አስተማማኝ እየሆነ መምጣቱን አይተናል። በአሁኑ ወቅት ማሸነፍ ካልተቻለ በምን ተአምር የዛሬ 5 10 እና 20 አመት ማሸነፍ እንደሚቻል ግልጽ አይደለም። ህዝቡ መሪ እንደሚፈልግ ግልጽ ነው። በግንዛቤ መጥቆ ሄዷል። ምን መደረግ እንዳለበትም ያውቃል። አስተባባሪና መሪ ይፈልጋል። የህዝብ መሪ ለመሆን ግን የግድ ባለቀለት ምርጫ ተሳታፊ መሆንን አይጠይቅም። እንዲያውም ለህዝቡ ያልሆነ ተስፋ ለአምባገነኖች ደግሞ የዴሞክራሲያዊነት ሽፋን በመስጠት የህዝቡን ትግል ያዳክማል። በወያኔ ፓርላማ ውስጥ ገብቶ ወያኔን እያጋለጡ ቀስ በቀስ ኃይሉን መሸርሸር የሚለውም የማይጨበጥ ተስፋ ነው። ከወያኔ ፍላጎት ውጭ ተጨባጭ ስራዎች በማይሰራ ፓርላማ ውስጥ ተቃዋሚ ሆኖ መሰየም ወያኔ የሌለውን የቆዳ ቀለም ለራሱ እየሰጠ ከማንኛውም የበለጠ ዴሞክራሲያዊ ነኝ የሚለውን መመጻደቂያ አድርጎ ሲጠቀምበት ታየ እንጂ ሲጋለጥበት ወይም ኃይሉ እየመነመነ ሲመጣ አልታየም። ታዲያ መፍትሄው ምንድነው? ህዝቡስ ከዚህ መከራና ስቃይ እንዴት ነው ሊላቀቅ የሚችለው የሚለው ጥያቄ አግባብነት ያለው ስለሆነ በተገቢው መንገድ መመለስ ያለበት ነው። ከዚህ ቀደም ደጋግመን እንደገለጽነው አምባገነን ኃይሎች የዘረጉት ያፈናና የጭቆና ፍራት ሊወገድ የሚችለው በህዝብ ኃይልና ግፊት ብቻ እንጂ በልመና ወይም እነዚህ አጥፊ ኃይሎች በዘረጉት ወጥመድ ውስጥ ገብቶ በመዋኘት አይደለም። የትግሉ ስልት ሰላማዊና ሰላማዊ ያልሆኑ መንገዶችን ሊከተል የሚችል መሆኑ ግልጽ ሲሆን ከሁለቱ አንደኛውን የመምረጥም ሆነ እንደ ሁኔታ ሁለቱንም አብሮ በማስኬድ የመታገልና ትግሉን ግብ የማድረስ መብት የህዝብ ነው። የትኛውም የትግል ስልት ተመረጠ ትግሉን ለማካሄድም ሆነ በድል ለማጠናቀቅ በቅድሚያ መደራጀትን ይጠይቃል። እስካፍንጫው የታጠቀውንና በባዕዳን ኃይላት እየተረዳ ያለውን አምባገነን ኃይል ታግሎ ማሸነፍ የሚቻለው ህዝቡ ማለቂያ የሌለውን ጉልበቱንና ኃይሉን አስተባብሮ ስልጣኑን በጨበጠው ጸረ ኢትዮጵያ ቡድን ላይ መቶን ሲያሳርፍ ብቻ ነው። ስለሆነም መደራጀት ጊዜና ቦታ የማይጠይቅ የወቅቱ አንገብጋቢ ጥያቄ ነው። በወያኔ የይስሙላ ህግ ተጠቅሞ በይፋ መደራጀት የሚቻል ቢሆንም እዚህ ላይ ክብደት ሰጥተን የምናነሳው በህቡ የመደራጀትን ወይም የትግል ተግባርን በህቡ የማካሄድ ሁኔታን ነው። ያምባገነኑ የጸጥታ ኃይሎች በተጠናከሩበት ወይም ሰላይና ፈርጎ ገቡ በብዛት በሚርመሰበት ሁኔታ በይፋ ሳይሆን በህቡ መደራጀቱና ተግባርን በህቡ ማካሄዱ ለትግሉም ሆነ ለውጤቱ አስፈላጊ ነው። በህቡ የተደራጀና ለትግል የቆረጠ ህዝብ ኃይል በልዩ ልዩ ምክንያት የተለያየ ዘዴ ስልት በመጠቀም በስልጣን ላይ ያለውን ኃይል ሊያስወግድ ይችላል። ቀድሞ የሶቪየት ግዛት በነበረችው ክርግስታን በህቡ የተደራጀ ህዝባዊ እንቅስቃሴ የታጠቀን አምባገነን ኃይል ከስልጣን ሲመነግል ለማየት ችለናል። በኔፓልና በምዕራብ አፍሪካ ወዘተ ህዝባዊ እንቅስቃሴዎች አምባገነን ኃይሎችን ሲያርበደብዱም ተመልክተናል። በ1997 ዓመተ ምህረት ምርጫ ገንፍሎ የወጣው የህዝብ ቁጣና ምሬት የተደራጀ መልክ ኖሮት ቢሆንና ይህም እንቅስቃሴ ለህዝብ ጥቅም በቆመ የተደራጀ ኃይል ተመርቶ ቢሆን ኖሮ ዛሬ የህዝቡ ትግል ግቡን መጥቶ አምባገነን አገዛዝ ተወግዶ የምናይበት ወቅት ላይ እንሆን ነበር። ህዝብ እንደ ማዕበል ከተነሳ ምንም የሚያግደው ኃይል አይኖርም። በአጋዚ ሆነ በፌዴራል በህወሓት ሆነ በኢህአዴግ ስም እስካፍንጫቸው ታጥቀው አምባገነኑን የሚያገለግሉ ወገኖች የህዝብ ቁጣና እንቅስቃሴ እንደ ማዕበል ገንፍሎ ሲወጣ ሰልፋቸው ከህዝብ ጎን እንደሚሆን አሊያም ሽንፈትን እንደሚከናነቡ ምንም ጥርጥር ሊኖር አይችልም። ስለሆነም ተደራጅቶ መታገል አሁንም የወቅቱ አብይ መፈክር ነው። ለህዝብ የቆሙ እውነተኛ ተቃዋሚ ኃይሎች ህዝብን ለትግል ሊያበቃ የሚያስችል ድርጅታዊ ስራና እንቅስቃሴ ማድረግ ይጠበቅባቸዋል። ታጋዩ ህዝብም ሀገሩን ከስቃይ ለማውጣት ትግሉን መርተው ከግብ ሊያደርሱ ይችላሉ የሚላቸውን ድርጅቶች መርቶ የመቀላቀልና የመታገል ግዴታ አለበት። ያባ ለህዝብ የገባውን ቃል ኪዳን ለአንዲት ደቂቃ እንኳን ሳያጥፍ ከፍተኛ መስዋዕትነትን እየከፈለ በከተማም ሆነ በገጠር ህዝብን እያደራጀና ትግሉን እያፋፋመ ይገኛል። ታጋይ ኃይሎች በድርጅቱ ጥላ ስር ተሰልፈው ህዝባዊውን ትግል እንዲያካሂዱ አሁንም ጥሪውን ያስተላልፋል። ሚስጥራዊነቱ የተነሳ በድርጅቱ ውስጥ መታቀፍ አስቸጋሪ ቢሆን እንኳ ከሚያምኑትና ከሚመስለው ጋር እየመከሩ በመንፈስ ተዘጋጅቶ መጠበቅ የቁርጧ ቀን ዕለት ኃይልን አስተባብሮ ከታጋይ ኃይሎች ጋር ተሰልፎ አምባገነኑን ለማስወገድ ምቹ ሁኔታን መፍጠር ይቻላል። ስለሆነም የሀገር ፍቅር የሚያንገበግበው ሁሉ ዛሬውኑ ተጨባጭ እርምጃ ይውሰድ። መፍትሄው ትግል ብቻ ስለሆነ ተደራጅቶ ይታገል እንላለን። አምባገነንነት ሲወገድ እውነተኛው ምርጫ በህዝብ ትግል እውን ይሆናል። አምባገነን አገዛዝ በህዝብ ትግል ይወገዳል። የኢትዮጵያ ህዝብ ያሸንፋል። ለወያኔ ምርጫ ሳይሆን ለጸረ ወያኔ ትግል እንነሳ።